ዝግጅታችን በመግቢያው ፕሮግራማችን ላይ እንደገለጽንላችሁ አሁን ከኛ ጋር ኤርሚያስ ለገሰ የአዲስ አበባ ባላደራ ምክትል ሰብሳቢ ይገኛል። በዛሬው ዕለት መልካም ፈቃዱ ሆኖ በሚከተለው ቅዳሜ በኦገስት 10 ስቶክሆልም ለ የሚያደርገው ስብሰባ አጥር ያለ መግለጫ ወይም ውይይት ከኛ ጋር ለማድረግ ፍቃደኛ በመሆኑ ከፍ ያለ ምስጋና ባድማጮቻችን ስም ያቀርብኩኝ። ሰላም ጤና ይስጥልኝ አቶ ኤርሚያስ።
ሰላም ጤና ይስጥልኝ አመት እንደምን ደህና ነው?
ይመስገነው ቸሩ ፈጣሪ ክብሩ ይስፋ። አንተም ጋንዱ ሰላም እንደሆነ ባለሙሉ ተስፋ ነኝ። ትናንትና ስናወራ በቅድሚያ ትናንትና አስቸኳይ ስብሰባ አለኝ ብለህ ነበረ። ስብሰባው ጥሩ ሄደላችሁ? እሱን በተመለከተ ልትነግረን የምትፈልገው ነገር አለ? ኦኬ ከመግባቴ በፊት
ለጊዜው ያው የህዝብ ተወካዮች ምክር ቤት ወይም ፓርላማ የሚባለው በ100% በኢህአዴግ የተያዘው ፓርላማ በአዲስ አበባ በድሬዳዋና በአካባቢ ምርጫዎች ላይ የወሰነው ውሳኔ ነበረ። እሱን ውሳኔ ለመመርመር የባላደራ ምክር ቤቱ ተሰብስቧል። እሱ ብቻ ሳይሆን በመሬት ለሚነሱ ልማት ሰበብ በመሬት ላቸው ላይ የሚፈናቀሉ ዜጎች የሚከፈል ካሳ የሚል የዛሬ 13 ዓመት የወጣውን ዜጎችን ከመሬታቸው የሚያፈናቅል አዋጅ እሱንም ደግሞ ያው ቀባብተው የተወሰነ ማሻሻያ አድርገው ተመልሰው ያመጡበትንም አዋጅ የዛ ሁለት በአስቸኳይ እንግዲህ ፓርላማው ከተበተነበት ተሰብስቦ ነው በአስቸኳይ ያጸደቀው። ይሄም በራሱ በጣም አደገኛ አዋጅ፣ ምናልባትም የለውጥ ኃይል የሚባሉት እነ ዶክተር አብይ ወደ ስልጣን ሲመጡ በከፍተኛ ሁኔታ አስተጋብተው የከተማው ህዝብ ከመሬቱ ተፈናቀለ፣ አርሶ አደሩ ከመሬቱ ተፈናቀለ በሚል ይሄንን ቃላት አስተጋብተው ነበረ። በዋናነት ወደ ስልጣን የመጡት ግን እነሱም ይሄን ነገር ለመድገም ያዘጋጁት አዋጅ አለ። ይሄንንም በተመለከተ ምክር ቤቱ ተወያይቷል። በቅርብ ቀን እነዚህን በእነዚህ ሁለት አዋጆች ላይ ያለውን አቋም ይገልጻል እና እሱን ውይይት አድርገንበት ነው የወጣ ነው። ዝርዝሩን መግለጫው ከወጣ በኋላ አነሳዋለሁ። አመድ
ጥሩ ኤርሚያስ፣ ይሄን ካልከን በኋላ እንግዲህ ምናልባት እስከ 10 በሚደረገው ስብሰባ ላይ ልታነሳውም ትችላለህ፣ ሁሉ ነገር ከተጠናቀቀ ማለት ነው። ኤርሚያስ፣ የአዲስ አበባ ባላደራ ምክር ቤት ምክትል ሰብሳቢ እንደመሆን መጠን በመጀመሪያ ደረጃ ለምን ባላደራ ምክር ቤት ለማለት አስፈለገ? ምንድነው ባላደራ የተባለበት ምክንያት? አንዳንድ ሰዎች ምን ያስፈልጋል መንግስት እያለ ሌላ መንግስት ለመመስረት ነው ወይ የፖለቲካ ስልጣን ነው ወይ ስለሚሉ ለምን ባላደራ ተባለ?
አመሰግናለሁ መድ። ይሄንንም በሰፊው በሲዲ መድረክ ላይ
ኦኬ
ብንወያይበት ጥሩ ነው ብዬ አስባለሁ። ግን የተወሰኑ ነጥቦችን ለማንሳት የባላደራ ምክር ቤት ወይም የባልደራሱ የፖለቲካ ፓርቲ አይደለም። የፖለቲካ ፓርቲ ካልሆንክ ደግሞ በምንም መመዘኛ የፖለቲካ ስልጣን የምትይዝበት መንገድ የለም። የፖለቲካ ፓርቲ ስትሆን ነው ለፖለቲካ ስልጣን ትወዳድረ የመንግስት ስልጣንን የምትረከበው። ስለዚህ ይሄ መሰረታዊ ስህተት ነው። ሁለተኛ ይሄ የባላደራ አስተዳደር ወይ የባላደራ ምክር ቤት እንዴት ሊመጣ ቻለ የሚለውም ታሪካዊ አመጣጡን በደንብ አንድ ሁለት ሶስት ብሎ ማየት ያስፈልጋል። አሁን ካለው ጊዜ አንጻር ወደ እያንዳንዱ አልገባም። ነገር ግን አንተም እንደምታስታውሰው በተለይ የመስከረም አካባቢ ያለፈው አመት የኦነግ ሰራዊት በገባ ሰዓት አዲስ አበባ ውስጥ የሆነውን ነገር አይተሃል። ከአምስት በላይ ወጣቶች በስናይፐር ነው የተገደሉት። ከ1300 በላይ አዲስ አበባ ወጣቶች ወደ ጦላይ ማጎሪያ ነው የተወሰዱት። ከዛም በተከታታይ አምስት የኦነግ የኦሮሞ ድርጅቶች ነን የሚሉ የአዲስ አበባን ህዝብ እንደ ጠላት ቆጥረው አዲስ አበባ የኦሮሚያ ናት፣ ሌላ የፈለገ መኖር ይችላል፣ ሶስተኛ አራተኛ ዜጋ የማድረግ ሰው በትውልዱ በቄው በአካባቢው እንደ ሶስተኛ ዜጋ የሚታይበት ሁኔታን መፍጠር መኖር ትችላላችሁ እንጂ ንብረትነቱ የኛ ነው የሚል ኃይል ነበር የተፈጠረው። ከትንሽ ወራት በኋላ ደግሞ ተመልሶ የመንግስት የሆነው ኦህዴድ በመግለጫ ምንም ማሻማ ሁኔታ አዲስ አበባን የኦህዴድ ለማድረግ ወይም የኦሮሚያ በሚል ሽፋን ለማድረግ እየሰራ ነው የሚል መግለጫ ወጣ። መግለጫውን ተመርኩዞም ይሄ ልዩ ጥቅም የሚባለውን የአፓርታይድ ስርዓት የመሰረተውን ነገር እየሰራንበት ነው ይፋ እናደርጋለን አለ። እነዚህ ሁሉ የደማመርክ ስትሄድ እንግዲህ ለነዚህ ጥያቄዎች ልክ አይደለም ብሎ ያለ የተቃዋሚ ፓርቲ ወይም የኢትዮጵያ ጉዳይ ያገባኛል ያለ ኃይል የለም አልመጣም። እና እነዚህ ጥያቄዎች ህብረተሰቡ ስጋት እየፈጠሩ በጣም ከፍተኛ ውጥረት እየፈጠሩ በሄዱ ሰዓት ህዝቡን የመሰብሰብ ስራ ተሰራ። እንደምታውቀው በባልደራስ ሆቴል ከ10000 በላይ የአዲስ አበባ ነዋሪዎች አዲስ አበባዎች እንግዲህ አዲስ አበባ ማለት በሁሉም ኢትዮጵያዊ ማለት ነው አዲስ አበባ ኑሮ ያደረገ ነው አዲስ አበባ ይሄ ተሰበሰቡ ከ10000 ከ15000 በላይ ሰዎች ይሄንን ስጋታቸውን አነሱ። ይሄ ነገር ወዴት እየሄደ ነው ያለው? ልንወረር ነው? ሁለተኛ ዜጋ እየተደረግን ነው? ኦ ብሎ የሚጮህልን ኃይል አለ የለም? ስለዚህ እነዚህን ጥያቄዎች ባደረራነት እባካችሁ በአስፈጽሙልን በሚል 4-5 ነጥቦች አወጣ። ስለዚህ እነዚህ 4-5 ነጥቦችን ለማስፈጸም በመንግስት ያለውን ድርጅት እንግዲህ እንደምታውቀው አመድ በኢትዮጵያ ውስጥ ሁለት አይነት የመንግስት ያለውን ድርጅቶች አሉ። አንዱ የዜጎች አደረጃጀት ወይም የፖለቲካ ላይ ተሳትፎ የሚያደርገው ነው፣ ሌላኛው የውጭ ነው። ስለዚህ ባላደራ መንግስት ያለውን ድርጅት ሆኖ እንደ አክቲቪዝም የሚሰራ የነዛን ጥያቄዎች ባላደራ የተረከበ ኃይል ነው። እና እነዚህን ጥያቄዎች ይዞ የሚመጣ ኃይል እንዳይመረጥ የሚንቀሳቀስ ኃይል እንጂ አንዳችም የፖለቲካ ፓርቲ ኃላፊነት ያለበት ወይም ደግሞ የመንግስት ስልጣን ለመረከብ የሚሄድ አይደለም። ግን ሆን ተብሎ ይሄ ነገር የሚባልበት እና ባላደራ የተባለበት ምክንያት ለነዛ 4 ጥያቄዎች ባላደራ የሆነበት ነው። አንዱን ጥያቄ መዘን ብናወጣ ልዩ ጥቅም ብሎ የሚመጣ ፓርቲ አዲስ አበባ ውስጥ እንዳይመረጥ እንሰራለን። የመስራት ደግሞ መብት ያንተ የኔ ነው እንጂ ሌላ የሚሰጥስ የሚነሱ መብት አይደለም። ግን እንደ ቡድን እንደ አዲስ አበባ ነዋሪ ልዩ ጥቅም ይገባል ብሎ የሚመጣ ፓርቲ ኢዜማም ይሁን አብንም ይሁን ኢህአዴግ ይሄን ነገር ይዞ ከመጣ እንዳይመረጥ እንዳትመርጡት ብለን እንቀሰቅሳለን። ስለዚህ ለዚህ ጥያቄ ባላደራነት አደራ ተረክቧል ማለት ነው። እና ይሄ ግልጽ መሆን አለበት። ሆን ተብሎ የማወናበድ ስራዎች ይሰራሉ። ይሄ አንዱ ነው። ሌላው ግን እንዲህ አይነት መንግስት ያለውን ድርጅቶች በብዙ ዓለማት የተለመዱ ናቸው። አመድ እኔ ተደጋጋሚ የማነሳው የዋሽንግተን ዲሲ የስቴትሁድ ሙቭመንት ወይም ቮቲንግ ራይት ሙቭመንት የሚባል አለ። ተመሳሳይ ነው። መንግስት ያለውን ድርጅት ነው፣ አባል ይሆናል ህዝቡ። ኢቭን የግዴታ እዛ አባሉት ለመሆን የዋሽንግተን ዲሲ ሰው መሆን የለብህም። ከተለያየ አካባቢ መጥተህ የዛችን ከተማ ችግር ለማስተጋባት አደራ የምትወስድበት ሁኔታ ነው። እና በዚህ ደረጃ መታየት አለበት ብዬ ነው የማምነው።
ኤርሚያስ፣ እኔ እስከማውቀው ድረስ እዚህ ስዊድን አለ፣ አሁን እንዳልከው በተለያዩ ሀገሮች ሁሉ አለ። ምንድነው ስዊድን ውስጥ የሚሏቸው ኢንትረስ ኦርጋናይዜሽን ይሏቸዋል። የኢንትረስት አንዳንድ ጥያቄዎችን የህብረተሰብን ጥያቄዎች ይዘው የሚንቀሳቀሱ ድርጅቶች፣ መንግስታዊ ያልሆኑ ድርጅቶች እዚህ ሀገር እልፍ ናቸው፣ እልፍ አላፍ። አልፎ ተርፎ የሆድ ህመምተኞች ማህበር አለ፣ የራስ ህመምተኞች ማህበር አለ፣ የአይነ ስውሮች ማህበር አለ። ይሄ መንገድ እንዳይሰራ እንፈልጋለን የሚል ማህበር ተቋቁሞ በዛ ላይ ይሰራል። ይሄ መንገድ አስፓልት ሳይሆን ምንድነው የባቡር ሀዲድ እንዲሆን የሚል አቋቁመው ህዝብ ሰብስበው ማህበር አቋቁመው ይሰራሉ። እንዲህ አይነት ነገር አለ፣ የተለመደ ነው። ኢትዮጵያ ውስጥ አዲስ ነው እንዴ ይሄ ነገር? ለምንድን ነው ወዲያው ከፖለቲካ ጋር ያገናኙት?
እሱ ከስልጣን ጋር ገባህ ለመሰለ አሁን ቅድም ወደ ማብራራቱ የሄድኩት የመንግስት ያልሆኑ ድርጅቶች ኢቭን የበፊቱን የ2001 አሁን የተሰረዘውን የ2001ን አሁንም ያለውንም ብታይ መንግስት ያልሆኑ ድርጅቶችን ይከፋፍላቸዋል። የበፊቱ በራሱ ከባድ ነበረ። ኢቭን በበፊቱ ህግም ይቻል ነበር። እንግዲህ ጨቋኝ በሚባለው ድራጎኒያን በሚባለው የዚህ ኤንጂኦ ሎው ራሱ ይቻል ነበረ። ምክንያቱም ምንድን ነው የሚለው መንግስታዊ ያልሆኑ ድርጅቶች በሁለት ይከፍላቸዋል። አንደኛው ዜጎች የሚሳተፉባቸው ማህበራት ሊሆኑ ይችላሉ፣ አሶሲዬሽኖች ሊሆኑ ይችላሉ፣ የዜጋ መብት የሚኖርባቸው ናቸው። ይሄ ቅድም አንተ እንዳነሳው በመላው ዓለም የሚገኙ ናቸው። ሁለተኛው ደግሞ የሰብአዊ ልማት ላይ የሚሰሩ የሰብአዊ ጉዳዮች ላይ የሚሰሩ በአብዛኛው ከውጪ የውጪ መንግስት ያሉን ድርጅቶች ናቸው። እነዚህ ድርቅ ሲከሰት እርዳታ የሚሰጡ ናቸው፣ ትምህርት ቤት የሚገነቡ ናቸው፣ ሆስፒታል የሚገነቡ ናቸው፣ እነዚህ የሕፃናት መብቶች ላይ የሚሰሩ ናቸው። እንደዚህ ብለት ዘርዝራለ። ስለዚህ ኢትዮጵያ ውስጥ ያልተለመደ ነገር አይደለም። ለምሳሌ ከማህበራት አንፃር የዜጎችን ማህበራት ስትሄድ የወጣቶች ማህበር፣ የሴቶች ማህበር የሚባል አለ። የወጣቶች ማህበር መንግስት በሚሰራቸው ማናቸውም ስራዎች ላይ የወጣቱን ፍላጎት ማሟላትና አለማሟላቱን ለማረጋገጥ የተደራጀ ማህበር ነው። ይሄ እንግዲህ በሚሊዮኖች የሚጠጉ ምንም እንኳን የፓርቲ ተጽዕኖ ቢኖርባቸው በሚሊዮኖች የሚጠጉ ማህበራት ያሉበት ነው የወጣቶች ማህበር። የሴቶች ማህበርም መንግስት በሚቀርጻቸው ፖሊሲዎች የሴቶች መብት እንዲደረግ የሚያደርጉ ናቸው። እንደዚህ አይነት የዜጎች ማህበር አለ። የሙያ ማህበሮች ደግሞ አለ። የኢኮኖሚክ አሶሲዬሽን የሚባል አለ። የአካውንቲንግ አሶሲዬሽን አለ። የህክምና አሶሲዬሽን አለ። የኢኮኖሚ አሶሲዬሽን ወይም የኢኮኖሚ ማህበር ሙያተኞች ማህበር የማህበሩን አባላት መጠበቅ፣ የኢትዮጵያን ኢኮኖሚ ሪሰርች ማድረግ ይጠቅማል የሚሉትን የኢትዮጵያ ኢኮኖሚ መንግስት ላይ ተጽዕኖ በማድረግ እሱን እንዲከተል ማድረግ፣ እነዚህን የመሳሰሉ ስራዎች የሚሰሩ ናቸው። ስለዚህ የሆነ ኢንተረስት ይዘህ የምትነሳበት ነገር ያልተለመደ አይደለም። እዚህ አሜሪካ ውስጥ እኔ የምኖርበት ብዙ ሲቪል ራይት ሙቭመንቶች ነበሩ። እንደምታስታውሰው ዛሬ አሜሪካ ውስጥ የመጡት የሲቪል ራይት ሙቭመንቶች ምን እንደፈጠሩ አይተናል። ህገ መንግስት ከማሻሻል ሄዱ ሙቭመንቶች ነው የነበሩት። አሁንም ራሱ በቅርብ ቀን የምታየው የጥቁሮች መብት ላይ የሚደረጉ ሙቭመንቶች አሉ። እኔም ያገባኛል የሚል ሙቭመንቶች አሉ።
ብላክ ላይፍስ ማተር የሚል አለ ሰምቻለሁ። ብላክ ላይፍስ ማተር የሚል አለ።
ብላክ እሱን ያው ጥቁሮች ስለ ጥቁሮች እኔም ያገባኛል የሚል ሚቱ የሚል
ሚቱ የሴቶቹ
ብዙ ሙቭመንቶች አሉ። ኢቭን የጌይ ራይት ሙቭመንቶች አሉ። ይጠቅማል አይጠቅምም ሌላ ነገር ሆኖ በዛኛውም ሳይድ ብታየው ማለት ነው። እኔ
ትክክል
ይጠቅማል ብዬ ባላስብም የዚህም ባልጋራም ይሄ የመብት ጉዳይ ነው እና እንደዚህ አይነት መብቶችን ማንቀሳቀስ ትችላለህ። ከዛ በተረፈ አንተ ወዳልከው ራሱ በመለስተኛ ጉዳዮች ላይ የሚደረጉ ሙቭመንቶች አሉ እና ይሄ የባላደራ ምክር ቤቱ ሙቭመንት በአንድ በኩል ከአዲስ አበባ ህዝብ ችግሮች ተነስቶ የተቋቋመ ነው። በሁለተኛ ደረጃ እነዚህን ችግሮች ኦውን አድርጎ የሄደ ፖለቲካ ፓርቲ አለመፈጠሩ የወለደው ነው። በሶስተኛ ደረጃ እውነተኛና ትክክለኛ ጥያቄዎች። አሁን አንድ ነገር ልንገርህ። ለምሳሌ አመድ ልዩ ጥቅም መምጣት የለበትም የሚለውን ብታይ ይሄ የትኛውም አካል ሊደግፈው የሚገባ ነው። ልዩ ጥቅም ሄዶ ሄዶ አንደኛ ዜጋና ሁለተኛ ዜጋ ይፈጥራል። የአዲስ አበባ አንደኛ ባለቤትና ሁለተኛ ባለቤት ይፈጥራል። አሁን እኮ ከልዩ ጥቅምም ሄደው በተለይ አንዳንድ የኦሮሞ ናሽናሊስቶች እና ድርጅቶች ባለቤትነት ሁሉ እያሉ ነው ያሉት። ለዚህ ካልታገልክ፣ ለዚህ ካልተንቀሳቀስክ ለማን ነው የምትንቀሳቀሰው? ስለዚህ እነዚህ ነገሮች ባለቤት ሆኖ የሚመጣን ፖለቲካ ፓርቲ ለማስመረጥ ሙቭመንት መከተል፣ ባላደራ እነዛን ቃላት መውሰድ አለበት በሚል የተደራጀ ኃይል ነው እና ትክክል ነው ልልህ ፈልጌ ነው።
ኤርሚያስ እንደምሰማው ለምሳሌ በፖለቲካ ለመሳተፍ ስልጣን የፖለቲካ ስልጣን ለመያዝ የሚፈልግ ካለ ባላደራ ውስጥ ያንን ድርጅት ከስራ አስኪያጅ ውስጥ ሆነ ከሌላው ለቆ መውጣት አለበት የሚል አለ የሚል ሰምቻለሁ። እውነት ነው?
በአመራር ደረጃ ምክንያቱም አሁን እኔ የሆነ ፖለቲካ ፓርቲ አባል ቡኝ አመራር ከፍተኛ አመራር ውስጥ ብገባ የዛን ፓርቲ አመራር ተጽዕኖ ላሳድር ነው እየመጣ ያለሁት። ምናልባትም ያ ፓርቲ እንዲመረጥ ግፊት ላደርግ ነው ማለት ነው። ስለዚህ ኮሚትመንቱን ለማሳየት ነው። የመብት ስላልሆነ አይደለም። አመራር
መብት ነው።
የአንድ የፖለቲካ ፓርቲ አባል ሆነ የአንድ የሆነ ሙቭመንት አመራር መሆን ትችላለህ። የኢኮኖሚ አሶሲዬሽኖች ማህበር ላይ አመራር የነበሩ የፓርቲ አባላት አሉ፣ አሁንም እናቃቸው ማለት ነው። የወጣት ማህበር አመራር ላይ ሆነው የፓርቲ አባላት የሆኑ አሉ፣ እናቃለን። ግን የእኛን ኮሚትመንት አርዝመን ለማሳየት ይሄ የሚነሳውም ነገር አይ ስልጣን ፈልገው ነው ምናምን የሚለውንም ለመግታት እንደገና ስብሰባውም በነፃነት እንዲካሄድ ምንም የፖለቲካ ፓርቲ አባል በአመራር ውስጥ አመራር ነው ይሄ ግልጽ እንዲሆን የምፈልገው። በአመራር ደረጃ ያሉ ግለሰቦች ከየትኛውም ፖለቲካ ፓርቲ ነፃ የሚሆኑበት ሁኔታ መፈጠር አለበት። ስለዚህ ይሄ ተጨማሪ ኮሚትመንት የጨመር ነው ነው እንጂ መሆን ስላለበት አይደለም።
መብት ለሰውን መብት ለመገደብ ሳይሆን እናንተ ይሄን ያህል ተሄዳችሁ በየስልጣን ፍላጎት የደላችሁ መሆኑና ይሄንን ባላደራን እንደ ስልጣን መወጣጫ መሰላል ለማድረግ እንዳልተጋጃችሁ ለማሳየት ነው ከገባኝ።
ትክክል ነው። በጣም ጥሩ። ምንም ምጨምረው መቀነሰውም የለኝም ካንተ ንግግር ላይ።
በጣም ጥሩ። ኤርሚያስ ኢንጂነር ታከለው ማሰሞኑን ለኦሳ ኦሮሞ ምንድነው ስታዲ አሶሲየሽን የሚል ነው የኦሮሞ ጥናት ድርጅት ወደ 30 ዓመት የሰራ ነው። በውጭ ሀገር ነበር የሚኖሩት የተለያዩ የኦሮሞ ልሂቃን የሚካፈሉበት ድርጅት ነበረ። ብዙ ጽሁፎችን አቅርበዋል። አንተም ራስህ በ2016 ተጠገመ መሰለኝ አመቱ ልሳሳት ይችላልው የሆነ አቅርበሃል ልታስረዳን ትችላለህ። አሳቸው በሚናገሩበት ጊዜ አሁን ለመጀመሪያ ጊዜ አዲስ አበባ ይሄ ስብሰባ ተደርጓል። ከእንግዲህ ወዲህ ከኢትዮጵያ ውጪ ከአዲስ አበባ ውጪ ሌላ ቦታ መፈለግ የለባችሁም፣ እዚሁ ማድረግ ትችላላችሁ። እንዳውም ድርጅቱን እዚሁ እንድትከፍቱ እንድታቋቁሙ ከንቲባው እገዛ ለማድረግ ፍላጎት አለው ይላሉ። እንግዲህ የከንቲባው ከኪሳቸው ገንዘብ አይወጡም፣ የቀረጥ ገንዘብ ነው ቢረዱም፣ ከህዝብ የሚሰበሰብ ከአዲስ አበባ ህዝብ የሚሰበሰብ ገንዘብ ነው ማለት ነው። ይሄንን እሰየው የሚያሰኝ ነው የአንድ የኢትዮጵያዊ ድርጅት መቋቋሙ ኢትዮጵያ ውስጥ ሆኖ መስራቱ እኔ ምንም ክፋት ያለው አይመስለኝም። ግን ወደኋላ ሄደን የዚህን ኦሳን ወይንም የኦሮሞ ስተዲ አሶሲየሽን ነው መሰለኝ እንትኑ ምጽረ ቃሉ አብሊቬሽኑ ያወጧቸውን ጽሁፎች ብናይ እዛ ውስጥ የሚካፈሉትን ሰዎች አንዳንዶቹን በግል ማቃቸዋለሁ እዚህ ሀገር የነበሩ አክራሪ የመጨረሻ አንዳንዶቹ ኢትዮጵያ ኮሎናይዘር ነች፣ የኦሮሞ ነጻነት ሊሳካ የሚችለው ኢትዮጵያ ስትፈርስ ነው የሚሉ ሁሉ ያሉበት ሰዎች ናቸው። ስለሱ መታቀዋለህ እና አሳሳቢ የሆነው ምንድነው በኢንጂነር ታከለ ኡማ አነጋገር ይሄ በ33 አመት ለፍታችሁ ህይወታችሁን ሰውታችሁ ያወጣችኋቸው ስራዎች ፖሊሲ ሆነው መመሪያ ሆነው መቀመጥ አለባቸው ለዚህች ሀገር ነው የሚሉት። እንግዲህ ይህች ሀገር አላሉም፣ ግን ፖሊሲና መመሪያ መሆን ስላለበት በደንብ ተዘጋጅቶ መቀመጥ አለበት ብለዋል። እንዴት ታየዋለህ ይሄንን?
አመት ዜናውን እና ውይይቱን በጥሞና ተከታትያለሁ። አዲስ አበባ የተካሄደውን በተለይ አንዳንድ ሰዎች የተናገሩት እጅግ በጣም ያስደነግጣል። ያንን ኢንዶርስ ማድረግ ለአቶ ታከለውም የውስጥ ፍላጎቱ ካልሆነ በጣም ከባድ ነው። የአንደኛው ወገን ነው። በሌላ ወገን ደግሞ በራሳቸው በእነዚህ የኦሮሞ ጉዳይ ያገባናል የሚሉ ወይም አንዳንዶች ደግሞ ኤክስትሪም የሆኑ አክራሪዎች ጋር የሚደረገውን እርስ በራስ ክርክር እናንትንም ለማየት ችያለሁ እና አንዳንዶቹ በዛ ውስጥ በአመራርነት በፕሬዚዳንትነት ሁሉ የቆዩ ሰዎች አዲስ አበባ ማድረግና በአዲስ አበባ ቤዝ ማድረግ ለወደፊቱ ፍላጎታችን አያዋጣም ብለውም ሲናገሩ የሰማኋቸው አሉ። እንደነ ዶክተር ገቢሳ ወይም እንደዛ አይነት ሰዎች የማይቻለ ስማቸውን ለጊዜው ረሳሁት እና ሄኖ ገቢሳ እነሱን የመሳሰሉ ተጽዕኖ ይኖራል አገር ቤት የሚል ነገር ስለሚያነሱ ምን እንደሆነ ተጽዕኖ በግልጽ ባላቅም በውስጣቸውም ያለ አለመግባባትና ክርክሮች የሚታዩበት ነው። ምናልባት የመንግስት ተጽዕኖ ያድርበታል የሚል ሊሆን ይችላል። እንግዲህ እኔ ዝርዝር የኦሮሞ ስተዲ አሶሲሽን ምን እንደሆነ እንዴት እንደሆነ አላቅም። በኋላ ላይ ያየኋቸው ነገሮች አሉ። ለምሳሌ እኔ ስሳተፍ የፕሮፌሰር ስኬል እና አሁን ፕሬዚዳንት በወቅቱ የነበረው አቶ ሄኖክ ገቢሳ በአዲስ አበባ መሬት ጉዳይ ላይ ጥናት አድርገሃል፣ መጽሐፍም ጽፈሃል፣ ማስተር ፕላኑን ከአንተ በላይ የሚያውቀው የለም እና ሪሰርች የሆነ ፔፐር አቅርብልን የሚል ነገር አነሱልኝ ለሁለት ለሶስት ጊዜ። ይሄ ምንም ሪሰርች የሆነ ወረቀት ለማቅረብ እነሱ ፖለቲካውን በፈለገው ይጠምዝዙት ማቅረብ ችግር የለውም የሚል ነገር አንስቼ እንደው የግሌንም በዛው አንስቼ ልሂድ ብዬ ነው እና ያ ነገር ተነሳ። በወቅቱ አዲስ አበባ ማስተር ፕላን ታሪካዊ አመጣጡ ታሪካዊ ዳራው በደርግ ጊዜ አዲስ አበባ የሚባለው ስያሜ ከደርግ በፊት ሸዋ ክፍለ ሀገርንም ጠቅልሎ እንደነበረ ከደርግ በኋላ ያለው ይሄ ማስተር ፕላኑ የተሰራበት የሄክታር ከዛም ቀጥሎ ደግሞ ደርግ እንደወደቀ የሁለተኛው ማስተር ፕላን ላይ ስንት ሄክታር እንደሆነ ከደርግ በኋላ የመጡት ነገሮች እነዚህን በማስመልከት ጥናታይ ጽሑፍ ሪሰርች ሊሆኑ እዛ መስተዳደሩ ጽፈት ቤት ውስጥ ያሉትን ነገሮች እና በመጽሐፍ የሚያካተትኩትን ነው ያቀረብኩት እና እንግዲህ በወቅቱ ኦሳ እንደምታውቀው የመነጋገሪያ ቋንቋ አማርኛና እንግሊዘኛና ኦሮምኛ ነበር። እኔ ግን ኢትዮጵያዊ ቋንቋ አለን ኢትዮጵያዊ ቋንቋ እስካለን ድረስ በአማርኛ ነው ማቀርበው ብያቸው ፍግጥ ሰው ሁሉ ነው በወቅቱ እንግዲህ ፖለቲካሊ ተቀመናል አይተቀመንም ብለው አላቀም ያቀረቡት እና በዛን ወቅት ያየዋቸው ነገሮች እንደ ግለሰብ ነው እንደ ቡድን ነው እንደ ድርጅት ነው የተሰባሰበው ወይስ የድርጅት አቋም ነው የሚለው ላይ ግልጽ አይደለም እንጂ ጸረ ኢትዮጵያ የሆኑ ጽሑፎች የሚያቀርቡ አካላቶች እንዳሉ አቃለው ሶ ያንን እነዛ ጸረ ኢትዮጵያ የሆኑ ጽሑፎች ኮሎኒ ተይዛ ነበር ኢትዮጵያ ኢምፓየር ምናምን ይያሉ የሚሉ ሰዎች ያ ጽሑፍ የምሁራን ጽሑፍ ነው ወይንስ የኦሳ እንደ ዶክመንት ወስዶ የኔ ዶክመንት ናቸው እመረባቸዋለሁ በእነዚህ ብሎ ይወላል አይልም በግልጽ ማቀው ነገር የለም እርግጠኛ ስላልሆንኩኝ ነው ምክንያቱም የተለያየ የምሁራን የኦሮሞ የሚሏቸው ምሁራንን እየጋበዙ ጥናት የሚያቀርቡበት ስለሆነ ያ ጥናት የተቋሙ ንብረት ነው አይደለም ኦን ያደርጋል አያደርገውም በግልጽ ማቀው ነገር የለም ዞሮ ዞሮ ግን በውስጡ የተሰባሰቡት ሰዎች አብዛኞቹ ብዬ ባለል እንኳን በጣም ጤነኛ ያልሆኑ ጸረ ኢትዮጵያ የሆኑ ከሚናገሯቸው አንደበቶች ጀምሮ የሚጽፏቸው ጽሑፎች አንድነትን የሚያመጡ ሳይሆን ከፋፋይ እጅግ በጣም ነውረኛ የሆኑ አሁን አንተ እንዳነሳው እውነት በሰሜን አሜሪካ በአውሮፓ በሰለጠኑ ሀገሮች ኖረዋል ወይ ብለህ ራስህን መልሰህ ልትጠይቅ የሚገባቸው በዘር የታወሩ የዘር የታወሩት ግን ለዘር ጥቅም ሳይሆን ለራሳቸው ጥቅም የሚተጉ ሰዎች ያሉበት ስብስብ ነው እንደጠቃላይ ስብስብ ሳይሆን አሁን እንዳልኩ በተናጠል ከሌ ከሌ ብሎ ስመጣት ስለማያስፈልግ እንደዛ አይነት ሁኔታዎች ያሉበት ነው እንግዲህ እነ ስኬልን እንደሰማው ፕሮፌሰር ስኬል ለብዙ ጊዜ ፕሬዝዳንት የነበረ ሰው ነው በቅርብ ጊዜ ትግራይ ሄዶ አሁንም ደግሞ በሚዲያ ላይ በሚያደርገው ኢትዮጵያ ኢንተርቪው ኢትዮጵያዊ ማንነት የለም ብሎ እስከማለት የሚደርሱ ሰዎች የኦሳ ፕሬዝዳንት የኦሳ መሪዎች የሆኑበት ነው እንዲህ አይነት መሪዎች ናቸው እንግዲህ ኢትዮጵያዊ ማንነት የለም የሚሉ ሰዎች በአመራርነት ያሉት እነዚህ ሰዎች በጣም በሚያሳዝኑ ሁኔታ የአዲስ አበባ ዩኒቨርሲቲ መምህር አድርጎ ቀጥሯቸው የሚያሰሩ ናቸው አሁን ፕሮፌሰር ስኬልን ብትወስድ በአንድ መድረክ ላይ አስቸዋለሁ እንዲህ አይነት ጸረ ኢትዮጵያ አቋም ያለው ሰው አዲስ አበባ ዩኒቨርሲቲ በፕሮፌሰርነት በፖለቲካ አስተማሪነት ሲቀጥረው የቦርድ ይሁንታ አግኝቶ ነው በቦርድ ውስጥ ደግሞ እነ ፕሮፌሰር ብርሃኑ ነጋ እነ ታከለ ኡማ የቦርዱ አባላቶች ናቸው ስለዚህ እነ ፕሮፌሰር ስኬል ወደ አስተማሪነት ዩኒቨርሲቲ የመጡት ኢንቴግሪቲያቸው ሳይታይ በነ ፕሮፌሰር ብርሃኑ ነጋ ፍቃድ በነ ታከለ ኡማ ፍቃድ ነው የሆነው ቦርዱ ነው ፕሮፌሰር የሚቀጥረው እኔ እስከማውቀው የተቀየረ ነገር ከሌለ ስለዚህ እንዲህ አይነት ጸረ ኢትዮጵያ ኃይሎች የተሰባሰቡበት ሁኔታ ማየትም የሚቻል ይመስለኛል እና እንደ ድርጅት ምንድን ነው የሚለው እንደው በደንብ ጥናት መስራት ያስፈልጋል ግለሰቦቹ ግን እዛ ውስጥ ያሉት ኃይሎች እጅግ በጣም ጸረ ኢትዮጵያ የሆኑ ኃይሎች እንዳሉ ግን ማየት የሚቻል ነው ይመስለኛል ይሄን ነው ልልም ይችላል
ኤርሚያስ እንግዲህ ያው በ10 ኦገስት እንደምትመጣና እዚህ ከኢትዮጵያኖች ጋር ውይይት እንደምታደርግ ይተበቃል እየተጋጋዱ ነው እስከገባኝ ድረስ ከመለያየታችን ብዙ ጥያቄዎችን አሉኝ ግን እዛ ላይ ብታነሳው ይመረጣልና ከመለያየታችን በፊት አንድ አጭር ጥያቄ አጠር ያለ መልስ እንድትሰጠኝ ፈልጋለሁ አራት እና አምስት ጥያቄዎች አቅርቧል የአዲስ አበባ ህዝብ ህልውናውን የአዲስ አበባን ህልውና ለማስጠበቅ መነሳት ያለባቸው ጥያቄዎችና ተነስተው መመለስ ያለባቸው ብለሃል ምንድነው ህልውና ስትሉ የአዲስ አበባ ህልውናውን ለማስጠበቅ ህልውናውን ለማስጠበቅ ካልኩኝ እኔ አደጋ ላይ ነኝ ማለት ነው ምንድነው እነዛ ጥያቄዎች አሁን ታነሳቸዋለህ ወደፊት እዚህ ስትመጣ ግን ህልውናዋ ምንድነው ጥያቄ ለውንኩ ምንድነው ህልውናው እንዳይጠበቅ ያልከው ተጣፋለች
ያዬ እኮ ምንም ጥያቄ የለውም ቀደም ታሪካዊ ነገሮችን እንደው ከመስከረም ጀምሮ እኮ ያለውን ነገርኩ እንዴት የአዲስ አበባ ነዋሪ የህልውና አደጋ እንዳጋጠመው እነዚህን የህልውና አደጋዎች የሚረከብለት የፖለቲካ ፓርቲ አለመኖሩን አንድ ሁለት ሶስት ይያልን አነሳ ነው እኮ አምስቱ የፖለቲካ የኦሮሞ ድርጅቶች መተው ከዛሬ ጀምሮ አዲስ አበባ የኦሮሚያና ሌላው ዜጋ መኖር ይችላል መኖር ይችላል ሚልኮ ፍቃድ ሰጪ እኮ ነው የሆኑት ፍቃድ ነሽና ፍቃድ ነፋጊ ነው የሆኑት ከዚህ በላይ የምን የህልውና አደጋ አለ አንተ ኢትዮጵያዊ ነኝ ብለህ በዜግነት አምነህ እየኖርክ ያለ ከተማይናት መዲናይናት የራሴን አስተዳደር መልጬ ኖርአለሁ ግን ሌላው ፖለቲካ ፓርቲ ከእንደገና አሁን በስልጣን ላይ የሚያለው ኦህዴድ መጥቶ ንብረትነቱ የነከሊ ነው ንብረትነቱ የኦህዴድ ነው የኦሮሚያ ነው ወይ ብሎ ሲልህ በቃ ያንተን ኩልውና ነው ወደ ዜሮ ያባዛው ምንድነው አንተ እንኳን አላለም እሱ እንግዲህ እኔ አሁን ጀርመን ነው ያለሁት ጀርመን ውስጥ ያለ አንድ ድሮ ኢትዮጵያዊ የሆነ ዜግነቱን ከቀየረ የጀርመን የሱም ሀገር ናት ኢቭን እንግዲህ ጀርመንን ምን አቃት ሀገር ስለሆነ ምን አይነት ነበረች የሚለው አንተ የምትኖርበት ሀገር ሲውዲን ተመሳሳይ ነው አይደለም እሱ ሰከንድ ሲቲዝን የሆኑ ሰዎች ሲቲዝን እንኳን ሳይሆኑ ንብረት ማፍራት ምን ማድረግ የሚችሉበት ከመምረጥና መመረጥ ውጪ ያንዳንዱ ነገር የሚያደርጉበት መብቶች የተሰጣቸው ነውና አሁን እኮ አዲስ አበባ መምረጥም መብትም አይሆንባት ምክንያቱም የሌላ ሰው ናት ተብለ የተነገረ አንተ እንደ አንድ ጉዝ አካል መኖር የምትችል በሰኛቸው ጊዜ ከመሬት ሊያፈናቅሉ በሰኛቸው ጊዜ ሂድ እንንጃ ወደ መጣህበት ሚለው አማርኛ ራሱ የት እንደመጣህ ራሱ ግራም ያጋባ ይሄ አይነት የህልውና ጥያቄ ነው የመጣው ይሄ ልዩ ጥቅም የሚባለው አንቀጽ 49 ላይ ያለው ነገር ሄዶ ባለቤትነት ሆኗል ስለዚህ የህልውና አደጋ ነው የተጋረጠበት ይሄ ህዝብ የመኖር አደጋ ነው የተጋረጠበት ንብረት የማፍራት አደጋ ነው የተጋጠመበት ዲሞክራሲያዊ ሆነ መብቱን ኤክሰርሳይዝ ለማድረግ የማይችልበት ሁኔታ ነው የተፈጠረውና ይሄንን የህልውና አደጋ አንድ የፖለቲካ ፓርቲ መጥቶ ተረክቦ እነዚህን ጥያቄዎች ኦን አርጎ ስልጣኑን እንዲረከብ ሌላ ኃይል ማድረግ ለዚህ መስራት አይ ቲንክ የሞት ሽረት ጥያቄ አድርጌ ነው የምወስደው እኔ
ኤርሚያስ ከመላእክታችን በፊት አንዲት ሲቪልን በተመለከተ አንዲት ማረሚያ እንኳን ባይሆን ላንተም እንድታውቀው ሲቲዝን እንኳን ባይኖርህ ሲቲዝን ቢኖርህ ፓርላማም ሰው ትመርጣለህ የፓርላማ ሰዎችን ማለት ሲቲዝን ከለለህና ዝም ብሎ የስዊድን ሲቲዝንስም ከለለህና ዝም ብሎ መኖሪያ ፈቃድ ካለ ግን የቀበሌህን ቀበሌ ስለ ለምሳሌ ስቶክሆልም ነዋሪ ከሆንክ የስቶክሆልም ቀበሌ ሌላም ቀበሌዎች ካሉ ቡትሲርካው ዘተ የነዛን ቀበሌዎች ማመራሮች መምረጥ መብት አለ ይሄን ለመንገድ ነው
ይገርም ነው
እንግዲህ
እኔ እናላቀም ይገርማል አሁን እኔ ከጀርመን ያው ጀርመን ያለሁት እንደምታውቀውና በየቦታው በሄድኩ ጊዜ የማገኛቸው ልምዶች ለራሴ እየገረሙኝ ነው እናንተ ጋርም ስመጣ ብዙ ነገሮች አገኛለሁና አንዱ ስራዬ የጉዞዬ ስራዬም የሌሎች ዓለሞች ከተማዎች አስተዳደሮች ምን ይመስላሉ የሚለው ነው አሁን የበርሊንን ብታይ በአብዛኛው የበርሊን እንቅስቃሴዎች በርሊን ያው የጀርመን ዋና ከተማ ናት እንደምታውቀው እንደገና ደግሞ ስቴት ናት ግዛት ናት ራስዋን የቻለች ግዛት ናት በርሊን እና እንደምታቀውም በመስራቅ እና ምራብ ብለው ተከፋፍለው የነበሩ ከተማ ነው የነበረችውና አንድ ላይ ተዋህደው ስቴት ሆነው ከእንደገና የፌደራል ከተማ ሆነው ሲሰሩ ምን አይነት ኮንፍሊክት ኦፍ ኢንተረስት አለ ምን ጠቀሜታ አለ ምን ጉዳት አለ የሚለውን ከዛ አካባቢ ካሉ ሰዎችና ፖለቲከኞችም ጋር ሲወያይ በጣም ጠቃሚ ነገር ነው ያገኘውትና በየሀገሩ ስንሄድ እንዲህ አይነት ጠቃሚ ነገር ስናገኝ ሰብስበን ለማህበረሰባችንም አንዱ የማስተማር አሁን እናንተ ሚዲያ ይሄን አሁን አንተ ያልከውን ነገርም በደንብ ማግኒፋይ አድርጎ ማሳየት ያስፈልጋልና ብዙ ልምዶችንም ነው ያያየው ያለሁት በዚህ አጋጣሚ ይሄን እድል ለፈጠሩልኝ በጀርመን ለሚኖሩ ኢትዮጵያውያን በአውሮፓ ለሚኖሩ ኢትዮጵያውያንም በጣም የምስጋና ማቅረብ ፈልጋለሁ በስብሰባውም ላይ መጥተው በደንብ ውይይት አድርገን ባላደራ ምክር ቤቱንም ማጠናከር ስራ እንድንሰራም በዚህ አጋጣሚ አደራላለሁ ይሄንን ነው ማለት የምችለው
ኤርሚያስ ከኛ ጋር ሆነ ዛሬ አጥር ያለው ይይ ስላደረክ እጅግ በጣም እናመሰግናለን እንግዲህ በ10 ኦገስት ቅዳሜ የሚቀጥለው ቅዳሜ ማለት ነው በስቶክሆልም በሚገኘው ስብሰባ ላይ ኢትዮጵያኖች በገፍ መጥተው ስለ አዲስ አበባ ያገባኛል የሚሉ ኢትዮጵያኖች እንደሚገኙና ካንተ ጋር እንደሚወያዩ ባለሙሉ ተስፋ ነን መልካም እድል እንመኝላለን ጤና ይስጥልኝ ጌታ
እሺ እግዚአብሔር ይስጥልኝ እኔም መልካም እድል መልካም ያዩን ሆይ ከልብ ደስ